ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ ከአሜሪካ ድምፅ። ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል
ለካታስ ሰዓት እንሰራ ይችላል። ምክንያቱም ያሰውጣ ካለ አማራጭ የለም። የት ሄደ ተሰራው አንተን ይቀየራል። የሆነ ሰው እንደዚህ አይነት ኮንዲሽን ላይ ኤክስፖዝ ከተደረገ በኋላ ከስድስት ወር በኋላ ስታገኘው ሌላ ሰው ሆኖ ነው መታገኘው።
ህጋዊ ሰነድ ሳይኖራቸው በዩናይትድ ስቴትስ የሚኖሩ በርካታ ኢትዮጵያን ይገኛሉ። ስለሚገጥማቸው ውጣ ውረድና መፍትሄው አጭር ቅኝት የሚያደርግ መሰናዶ ቆይቶ ይደመጣል። ሌሎች ጉዳዮችም የተካተቱበትን መሰናዶ ሀብታሙ ስዩም ይመራለው። ብርሃን ያሉ ደግሞ የምስልና ድምጽ ቅንብሩን ትከውንልናለች። አብራችሁን አምሹ። ወደ ቀዳሚው መሰናዶ እንሻገር። ህጋዊ ሰነድ ሳይኖራቸው በዩናይትድ ስቴትስ የሚኖሩ በርካታ ኢትዮጵያውያን ስደተኞች ይገኛሉ። እነዚህ ስደተኞች በሀገሪቱ መደበኛ አስተዳደር ዕውቅና ስለሌላቸው መሰረታዊ አገልግሎቶችን አለማግኘትን ጨምሮ ለበርካታ ስነ ልቦናዊና ኢኮኖሚያዊ ችግሮች ሲጋለጡ ይታያል። ስለነዚህ ወገኖች ውጣ ውረድና አማራጭ መፍትሄዎች የሚያሳውቀን አጭር መሰናዶ አጠናቅረናል። በመቀጠል ይቀርባል።
በሜሪላንድ ግዛት ውስጥ ነዋሪ የሆነችው ጽዮን ህጋዊ የመኖሪያና ሥራ ሰነድ ሳይኖራቸው ዩናይትድ ስቴትስ ውስጥ የሚኖሩ ኢትዮጵያን ስደተኞችን ህይወት በቅርብ ታውቃለች። ከአመታት በፊት እሷም በዚህ ህይወት ምዕራፍ አልፋበታለችና
12-13 ሰዓት እንሰራ ይችላል። ምክንያቱም ያሰውጣ ካለ አማራጭ የለም። የት ሄደ ተሰራል? አንተንም ይቀየራል። የሆነ ሰው እንደዚህ አይነት ኮንዲሽን ላይ ኤክስፖዝ ከተደረገ በኋላ ከስድስት ወር በኋላ ስታገኘው ሌላ ሰው ሆኖ ነው መታገኘው። ኮምፕሊት ይቀየራል።
ስደተኞችን በሚመለከቱ ማህበራዊ አገልግሎቶች ውስጥ የቆዩት አቶ ግርማ ከበደ በበኩላቸው እኔ ወገኖች ለከፋ እጣ ሲዳረጉ በተደጋጋሚ ተመልክተዋል።
እኔ አንድ ማቆ ሰው እዚህ ሀገር መጥቶ ገና የጥገኝነት ጥያቄው ስላላለቀለት ሕክምና ማግኘት አልቻለም፣ ኢንሹራንስ ማግኘት አልቻለም እና ያው ህይወቱ አልፏል።
ዩናይትድ ስቴትስ በሚሊዮኖች የሚቆጠሩ ህጋዊ የመኖሪያና ስራ ሰነድ የሌላቸው ስደተኞች የሚኖሩባት ሀገር ናት። እነዚህ ስደተኞች የሀገሪቱ መደበኛ አስተዳደር ስለማያውቃቸው ኑሯቸውን የሚገፉበት ኢመደበኛ አኗኗር ይመሰርታሉ። ይህ ኑሮ ታዲያ በዘርፈ ብዙ ፈተናዎች የታጠረ ነው።
የተመዘገቡ ስደተኞች መባላቸው ራሱ በላያቸው ላይ ተቀምጦ ፍርሃትን ይዘራባቸዋል። ያ ፍርሃት ደግሞ ከብዙ ነገር ያቀባቸዋል።
የሰማችኋቸው ዶክተር እልልታ ረጋሳን ነው። ዶክተር እልልታ በተለይ ኢትዮጵያውያንና ኤርትራውያን ስደተኞች በጤና በትምህርትና ሁለንተናዊ ቤተሰብ ግንባታ ረገድ ማወቅ የሚገባቸውን መረጃዎች የሚያጋራው ተያያዥ አገልግሎቶችን የሚሰጠው አኳኩሉ ፋሚሊ የተሰኘ ተቋም መስራች ናቸው። የመኖሪያና ስራ ሰነድ አልባ ስደተኞችን ተግዳሮቶች ማስረዳት ይቀጥላሉ።
ማህበራዊ ጥቅማጥቅሞች፣ የገንዘብ ድጎማ፣ የምግብ የጤና እንክብካቤ እንዳያገኙ ያደርጋቸዋል። ምክንያቱም አንድ አክመንት ላይ አልተመዘገብኩም፣ ህገወጥ ነኝ፣ የዚህ ሀገር መንግስትና አስተዳደር አያቀኝም፣ ስለዚህ በማንኛውም ሰዓት ሊያስወጡኝ ይችላሉ በሚል ፍራቻ ተደብቀውም ይኖሩ አሉ። ይሄ ደግሞ ስራ ከመስራት ያግዳቸዋል። በቋሚነት ስራ አግኝተው ግብር እየከፈሉ ከሚያገኙት ጥቅማጥቅም ያግዳቸዋል። ያ ደግሞ ለእድገታቸው ትልቅ ማነቆ ነው። ከሚያገኙት የጤና እንክብካቤ ያግዳቸዋል። ሌላው ደግሞ የሚያግዳቸው አንዱ ትምህርት እንዳይማሩ ሙያ ነክ ስልጠና እንዳያገኙ አጭርም ሆነ ረዥም ትምህርት የኮሌጅ ትምህርትን የዩኒቨርሲቲ ትምህርትን ጨምሮ እንዳያገኙ ያደርጋቸዋል። ይሄ አንዳክመንትድ የመሆናቸው ውጤት ነው።
ለመሆኑ በሀገሬው አጠራር አንዳክመንትድ ኢሚግራንትስ ወይንም ሰነድ አልባ ስደተኞች የሚለው ቃል የሚገልጸው እነማንን ነው? የተባበሩት መንግስታት ድርጅትን ጨምሮ በዓለም አቀፍና አህጉራዊ ተቋማት ውስጥ ስደተኞችን በሚመለከቱ መርሃ ግብሮች ውስጥ ያገለገሉት በአሁኑ ሰዓት በሜሪላንድ ግዛት የሞንጎመሪ ትምህርት ቤቶች አስተዳደር ውስጥ በአማካሪነት የሚያገለግሉት አቶ ግርማ ከበደ ለትርጉሙ ያግዙናል።
ብዙ ጊዜ በተለምዶ ከላቲን አሜሪካ የሚመጡት ናቸው። ድንበር አቋርጠው የስራ ፍቃድ የሌላቸው ሶሻል ሴኩሪቲ ነበር የሌላቸው ግሪን ካርድ እንደዚህ የሌላቸው ማለት ነው። በብዛት ከላቲን አሜሪካ ይመጣሉ ስንል በዛ በኩልም የተለያዩ አፍሪካውያን አሁን በቅርቡ እንደውም ቻይናዎች አሉ ኢትዮጵያኖች በተወሰነ ደረጃ አሉ አሜሪካን ሀገር ራሱ በብዛት ረጅም ጊዜ የኖሩ አንዳንድ ሰዎች በህጋዊ መንገድ ገብተው እዚህ ሀገር ለመቆየት የተፈቀደላቸው የቪዛ ጊዜ አሳልፎ ፓስፖርታቸው ኤክስፓየር አድርጎባቸው ምንም አይነት ዶክመንት የሌላቸው ሰዎች እነሱም በተወሰነ ደረጃ እንግዲህ አንድ ዶክመንት ሊባል ይችላል።
እነዚህ ግሩፖች ምንም እንኳን ሀገሪቱ በዋነኝነት የምትጠይቃቸውን ሰነዶች ባለማቅረባቸው ከብዙ አገልግሎቶች ቢገለሉም ድጋፍ እንዲሁም ወደ ህጋዊ የስደተኞች አገልግሎት የሚሸጋገሩበት ሂደት ግን ጨርሶውኑ የተዘጋ እንዳልሆነ አቶ ግርማ ያክላሉ።
አሁን አንድ ሰው እዚህ ሀገር ቢቸገርና ኢንተርናሽናልስ እንኳን ባይኖረው ህክምና የሚያገኝባቸው ቦታዎች አሉ። ስለዚህ የኢንሹራንስ እንደዚህ ዜግነት ምናምን የማይጠይቅባቸው የተለያዩ ሴንተሮች አሉ። በብዛት ያለው ይችላል፣ ግን አሁን ሜሪላንድ ዩኒቨርሲቲ፣ ካቶሊክ ቻርችስ እንደዚህ ይሰጣሉ። ለጥርስም እንኳን ቢሆን በነፃ ደግሞ የህግ አገልግሎት የሚያገኝባቸው ማዕከሎች አሉ። ጥገኝነት ለመጠየቅም ሊሆን ይችላል። ድርጅቶች ሴንተሮች አሉ። በነፃ ምግብ የሚያገኝባቸው ቦታዎችም አሉ። እንደውም ይባስ ብሎ ደግሞ ቤት ምንም ባያገኙ እንኳን ስራ እየሰሩ ማደር የሚችሉባቸው ቦታዎች አሉ። እኔ የሰራሁበት የካቶሊክ ቻርችስ ወርክ ፎር ቤድ የሚባል ፕሮግራም ነበር። አሁንም ይኖራቸዋል ብዬ አስባለሁ።
በመግቢያችን ላይ ሀሳቧን ወደ አጋራችን ጽዮን እንመለስ። ጽዮን ከአመታት ሂደት በኋላ በዩናይትድ ስቴትስ ለመኖርና ለመስራት የሚያበቃትን ህጋዊ ሰነድ አግኝታለች። በሷም ሆነ በሌሎች ትውልድ ኢትዮጵያውያን ህይወት ውስጥ የገጠሙ ክስተቶችን ለአብነት የምታነሳው ጽዮን በአንድም ሆነ በሌላ ምክንያት ለሰነድ አልባ ስደተኝነት የሚጋለጡ ትውልድ ኢትዮጵያውያን ቢኖሩ ለከፋ ፈተና እንዳይዳረጉ ሊያስቡባቸው ስለሚገቡ ጉዳዮች ቀጣዩን ትመክራለች።
በመጀመሪያ አገርህን ጥለህ ስትወጣ ምንም አይነት ነገር ሊያጋጥም ይችላል። ብዙ ነገር አንተ ባሰብከው መንገድ ላይሄድ ይችላል። በጣም ኢሞሽናሊ ሬዲ ሆንክ ሰው መሆን አለብህ። እግዚአብሔርም ከሆነ አላም ወራቨር ይዘኸው መምጣት አለብህ በውስጥህ። በጣም ብዙ ነገር ሊያጋጥም ስለሚችል ማለት ነው። ከዛ ደግሞ ሲቀጥል ኢንፎርሜሽን ሰው ጠይቅ፣ አንብብ። ሀበሻን ኮሚኒቲ አለ። በጣም የኛ ሰው ይረዳህ ዝግጁ ነው። ሰው ካገኘህ ይረዳሃል፣ ኢንፎርሜሽን ይሰጣሃል። አንዶኪመንትድ ላለመሆን መጣር ነው። በትምህርት ቤት ከመጣ እንዴት ነው የሆነ አይነት ዶኪመንቴሽን ይዤ ሊገሊ መቆየት የምችለው የሚለውን ነገር በተጫለ መጠን በደንብ ኢንፎርሜሽን ሰብስቦ አሄድ ኦፍ ታይም ፕላን ይዞ መምጣት ጥሩ ነው።
ለስደተኞች ህይወት አጋዥ ምክሮችን የሚያቀብለው አካክሉ ፋሚሊ መስራች ዶክተር እልልታ ረጋሳ በበኩላቸው ቀጣዩን ያክላሉ።
ወደዚህ ሀገር ሲመጡ እነዚህ ያልተመዘገቡ ስደተኞች በየትኛውም መልኩ ይምጡ፣ ሲመጡም በቂ መረጃ ይዞ መምጣት አለባቸው። አሜሪካ ወርቅ በወርቅ ሆና ሰማዩ ምድሩ በገንዘብ ተነጥፎ የሚጠበቅበት ሀገር አይደለም። እንደዛ አይደለች። ብዙ ልፋት ያለው አለ፣ ብዙ ስራ አለ። ግን ስኬት የሚገኝባት ሀገር ናት። ግን ዝግጅት ሳያደርጉ ሲመጡ የጤና ቀውስ ይገጥማቸዋል። እዚህ የሚያዩት የተለየ ነው። በወሬ መስማት አንድ ነገር ነው። የጨባጭ ሁኔታ ደግሞ በቂ መረጃ ማግኘት አለባቸው ብዬ አስባለሁ። ለምን እዚህ ሲመጡ ለሚመጣባቸው ፈተና ሁሉ ከገንዘብ ማጣት፣ ከጤና መጓደል፣ በህጋዊ መልክ አለመኖር ካለ ሁሉ ጋር አእምሯቸውን አዘጋጅተው አካላቸውን ያላቸውን ሁኔታ አዘጋጅተው ስለመጡ ይሄ ዝግጅት ያስፈልጋቸዋል ብዬ አምናለሁ። እዚህም ከመጡ በኋላ በአላማ ቢመጡ መልካም ነው ብዬ አምናለሁ። በሁለተኛ ደረጃ ልናየው የሚገባው ደግሞ እኛ እዚህ በዚህ ሀገር የምንኖር ስራ እየሰራን ተደላድለን የምንኖር ኢትዮጵያውያን፣ ኤርትራውያን ስደተኞችን ልንቀበል ስደተኞችን የተሳካ ኑሮ እንዲኖሩ መንገድ ልናሳያቸው ይገባል ብዬ አስባለሁ። ይሄ እንደ ህብረተሰብ ከኛ የሚጠበቅ ነው።
የፒው ጥናት ማዕከል በ2021 የአውሮፓውያኑ ዓመት ይፋ ያደረገው አንድ ጥናት እንዳመላከተው ዩናይትድ ስቴትስ ውስጥ 10.5 ሚሊዮን ገድማ በሀገሪቱ ለመኖር ህጋዊ ፍቃድ የሌላቸው ህዝቦች ይኖራሉ። በማዕከሉ ትንተና መሰረት ይሄ ቁጥር የሰነድ አልባ ወይንም ያልተመዘገቡ ስደተኞች ቁጥር ከቀዳሚ ዓመታት ጋር ሲነጻጸር በ14% እየቀነሰ መምጣቱን ጠቋሚ ነው። በአንጻሩ ተመዝግበው ወደ ህጋዊ ስደተኝነት ስርዓት የገቡ ሰዎች ቁጥር በ49% አሻቅቧል። ባልተመዘገቡ ስደተኞች ህይወት ውስጥ ያለፉትም ሆነ ከስደተኞች ጋር በሚገናኙ ተቋማት ውስጥ የሚሰሩት አስተያየት ሰጪዎቻችን የሰነድ አልባ ስደተኞች ግብ ወደ ህጋዊ መንገድ የሚገቡበትን አማራጭ ማሰስ ሊሆን እንደሚገባ አጽንኦት ሰጥተዋል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ።
ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምጽ የስፖርት ክለቦች ዘንድ አገልግሎት ላይ የሚለውን በባለሙያ የተደገፈ ስፖርተኞች አቋምንና የጨዋታ ትንታኔዎችን የሚያቀርበው የአርኤንዲ ግሩፕ ተቋም መስራች ራሄል ቡን ደጀኔ የዛሬ ምሽት እንግዳችን ናት።
ተቋማ ባለፉት 15 አመታት ከ6000 ሰዎች በላይ ፌስራ ድል እንደፈጠረ ለአሜሪካ ድምጽ አጋርታለች። ከኤደን ገረሙ ጋር ያደረገችው አጭር ቆይታ በመቀጠል ይቀርባል።
ከ14 አመት እድሜዋ አንስቶ በኔደርላንድ ኑሯን ያደረገችው ራሄል ቡንደጀኔ ከ15 አመታት በፊት ደግሞ በኢትዮጵያ ብቻ ሳይሆን ባለምም እንብዛም ባልጠነከረ ቴክኖሎጂን በመጠቀም የስፖርት ጨዋታዎችን የተጫዋቾችን አቅም የሜዳ ውስጥ የጤና ሁኔታና ተያያዥ መረጃዎችን በማቅረብ ስራ ውስጥ ተሰማርታለች። አጀማመሯን በመተሰራበት ተቋም ውስጥ ያየችውን ክፍተት ወደ ንግድ ሐሳብ ከመቀየር ነበር።
የአንድን ድርጅቶችን ስናማክር ሰስቴይነቢሊቲ ላይ እንዴት ነው ኮንትሪቢዩት ማድረግ የምንችለው ብለው ጥያቄ አቀረቡ። እኔ እንደ አድቫይዘር ተቀጥሬዛ በዚህኛ ባለው ድርጅቱን አሳሳረግን ስናደርግ ቴክኖሎጂ ካምፓኒ ብዙ ኢንዱስትሪዎች ላይ ሰራሉ የሚጠቀሙት አሁን ብዙ ሰው ስለ ዳታ ባንክ ምናምን ያወራል AI and so forth እነሱ ኦልሞስት 40 ምናምን አመት ሆላንድ ሀገር ውስጥ በተለያየ ኢንዱስትሪ ላይ AI ፕላትፎርሞች ይሰራሉ ማለት ነው። ከዛ ውስጥ አንደኛው ስታርታፕ የነበረው ድርጅት ስፖርትን በተመሳሳይ ቴክኖሎጂ በመጠቀም የስፖርትን ሙቭመንት መለካት ነው። ፕላትፎርሙ በቃ እስከበቃ ድረስ አንደኛ ዳታ ተጠቅሞ አንድ ነገር ፕሬዲክት ለማድረግ እንዲችል የሰው ኃይል ያስፈልገዋል። ገበያው ዝግጁ አይደለም ለቴክኖሎጂ። ስፖርት የስሜት ስራ ስለሆነ ቴክኖሎጂን ተጠቅሞ ብሎ ማሳመንንም ኮቾቹንም ማሰልጣኞቹንም ማለት ነው ማሳመን ስለሚከብድ ድርጅቱ በተቻለ መጠን ያድጋልቻለም ማለት ነው። ይሄንን ለማድረግ የሚያስፈልጋቸው ምንድነው? በተቻለ መጠን ብዙ ዳታ ኖራቸው ያንን ዳታ ተጠቅመው ለድርጅቶቹ ኢዩስ ምን ማድረግ ይችላልላችሁ ብሎ ማሳየት የሚችል እቅድ እንዳላቸው ተገነዘብኩ። ስለዚህ ያው እዚህ ሀገር መስሩት ዩኒቨርሲቲ ውስጥ ለምን ኢትዮጵያ አይሞከርም? አንደኛ እናንተ ኮንትሪቢዩት አደርጋላችሁ፣ ሁለተኛ በአፎርደብል በሆነ መልኩ ቢዝነሶች ስለሆኑ ደግሞ ለነሱ ቢዝነሱ የፕሮፊት ማምጣት መቻል አለበት። ስለዚህ እዚህ ሀገር ከምትከፍሉት አነስ ባለ ዋጋ ኢትዮጵያ ውስጥ ለምን አናደርግም? ያንን ያየነው ምንድነው ኢትዮጵያ ሰው በጣም ወጣቱ እግር ኳስ ይወዳል። ግን ከእግር ኳስ ወደ ስራ ለመግባት ደግሞ ምን ማድረግ ይቻላል? አክሽን ትንሽ አይዲያ ነው። ከዛ በዛ አጋጣሚ ያንን ሐሳብ ስናቀርብ አያክስ አምስተርዳም የሚባል ፉትቦል ክለብ አለ፣ ኢንተርናሽናል ታዋቂ ነው። እነሱ በአካዳሚ በጣም ጎበዞች ናቸው። አካዳሚ ማለት ወጥ ልጆችን ከልጅነት መልምለው ብቃት ማድረስና በመሸጥ ድርጅቶቻቸው ይታወቃል ማለት ነው። በዛ ጊዜ ያንን ሐሳብ አያክስ ከነሱ ጋር እየሰራ ስለነበረ እንደዚህ ኢትዮጵያ እናደርገው ብለን ሐሳብ ስናቀርብ እሺ አሉ። አክቹሊ ስትልም አልነበረም ብዙ ኢንቨስትመንትም አልተሰጠንም፣ ምክንያቱም ገና ሐሳቡ ኢትዮጵያንም ረዳት ትልቅ ስላል እንትማን ነው አዲስ ነገር ስለሆነ እነሱ እንደ ትንሽ ፕሮጀክት ብለው እስቲ እንይበዋለት የመጀመሪያ ፕሮጀክት ሰጡን 2010 ላይ በፈረንጅ አቆጣጠር።
በማህበራዊ ተጠቃሚነት ላይ ላተኮረ ስራ ፈጠራ ትልቅ ስፍራ ያላት ራሄል ቡን ከባድ ተግዳሮቶች የገጠሙትን ስራዋን መስራት የጀመረችው ከወጣቶች ጋር ነበር። የመጀመሪያ ተቀጣሪዎቿም የዩኒቨርሲቲ ተማሪ ሆኑ ኢትዮጵያውያን ወጣቶች መሆናቸውን ትገልጻለች።
እዚህ ያለው ድርጅት ሞዴሉ በተሻለ በጣም ፐብሊክ ፕራይቬት ፓርትነርሺፕን አብሮ መስራት ነው የምንጠራው። ስለዚህ ሴንት ሜሪስ ዩኒቨርሲቲ የሚባላል ኢትዮጵያ በጣም ጥሩ ዩኒቨርሲቲ ነው። ባለቤቱን አጋጣሚ ሆኜ እንደዚህ ብናደርግ ስል ሐሳቡ ከመጣ ችግር የለም ለት ሚሎ ነገር አለ። ሶ እነሱ ጋር ሄድን። ለነሱ ጥቆሙ ምንድነው ተማሪዎቻቸው በትምህርት ሰዓት ስራ እንዲያገኙ ይጠቅማቸዋል። እኛ ደግሞ እንደዚህ ሰው እንደዚህ ነው እንት ውስጥ ቬንቸር ውስጥ የገባው ተሰራጨው ብዙ የውቀት ጋፕ ነበረ። ማንንም አይፋፈርጅበት ምልሽ ለብዙም ሰዎች እዚህ ማገር ድንቅ የተባለ ስራ ስለነበረ ሶ ማስተማሩ ትልቅ ስራ ነበረ። ሄዶ ላይሰንስ ለማውጣት ለምሳሌ ስንዴ ምን እንደምትሰሩ ሲባል እንደዚህ ዳታ ክሊር ስላልሆነ አይ እናንተ የውጪ ድርጅቶች ተወካይ ናችሁ ፎሪን ትሬድ ኦክሲለሪ ላይሰንስ ነው የተሰጠን መጀመሪያ ማለት ነው። ያው ስለዚህ ባለ ሲስተም ነው የምንሰራው እንደዛ ነው የምንሰራው እኛ እና ያንን ለማስረዳት አትሊስት 4 አመት ፈጅቶብናል። በቀኛ ውቀት ነው ኤክስፖርት ምናረገው ዳታ ነው ኤክስፖርት ምናረገው የሚለው ማለት ነው። ግን እንደዛም ሆኖ የተቀመን ምንድነው ፓርትነራችን በጣም ኮሚትድ ነው። ባዩ ቁጥር ለውጡ እነሱም ኢንተረስት እየኖራቸው መጣ። እኔ ደግሞ ጥሩ ሊሄድሽ ባለኝ ከዚህ ካለው ከሄድ ኦፊስ ጋር ትንሽ አደግስንል ደግሞ ግዴታ ከሴንት ሜሪ ብቻ የወጡ ተማሪዎች አይደሉም የሚሆኑት ስለዚህ ሌላ ትምህርት ቤቶች ስለዚህ ከትምህርት ቤቶች ጋር መስራት ጀመርን።
በአውሮፓ ያሉ ግዙፍ የስፖርት ክለቦች ከተለያዩ የዓለም ክፍሎች ተጫዋቾችን ለመመልመል የተቀናቃኛቸውን አቅምና ስልት በመረዳት አሰላለፋቸውን ለማስተካከል እንዲሁም ደግሞ ለሌሎች ጉዳዮች መረጃዎችን እንደሚፈልጉ የምትገልጸው ራሄል በተጨማሪም የተለያዩ መገናኛ ብዙሃንና የቤቲንግ ቁማር ተቋማትን ይህን መረጃ በጥቅም ላይ ያውሉታል ትላለች።
ሰው አለ ወይ ይሄ ልጅ ፖቴንሻል አለ ወይ ብሎ ለማየት ይሄን ክለብ ይውልን ይሉናል። ከዛ እናያለን ያን ልጅ ተከተሉልን ይላል ያለበት ቦታ ድረስ ተከትሎ አይቶ የዛ ልጅን የጫወታ ዶክመንቴሽን መስራት ማለት ነው። ሁለተኛው ኮቺንግ ነው። ኮቺንግ የሚፈልገው ደግሞ እንዳለ ስለ ቲሙ እንዴት ነበር ይችላል ወይ ደግሞ አይ ስለ ቲሙ ብቻ ለሳኑ ፈልገው ነገ ይሄ ጫወታለኝ እዚህ ዚን ቲም ደግሞ ጫወታ ኢንፎርሜሽን ፈልጋለሁ ይላል እንዲዘጋጅ ማለት ነው። ፌዴሬሽኖች የሚጠቀሙት በቃ ታለንት አለ ለምሳሌ በአመት ኢትዮጵያ አፍሪካ ዋንጫ አሁን ኮዲቮርና ናይጄሪያ ሲሄድ they have to select ሰው ሲመርጡ ምን ላይ ተመርኩዞ ይመርጣሉ። ስለዚህ ባልተሽ በተሻለ መጠን ይሄ በማያዳላ መልኩ ኢንፎርምድ በሆነ መልኩ የተጫዋችን ሴት አፕ ትፈጥሪያለሽ ማለት ነው። ይሄ ከሌ ለዚህ ተጠቀሙታል ቤቲንግ ይጠቀሙታል ቤቲንግ እንዳልኩሽ ለቁማር ነው። ሌላው ሚዲያ ነው። ብዙ አክቹሊ ሚዲያ ነው። ሚዲያ ላይ በቃ ከሌ ሆነ እንደዚህ ሆነ ብለው መጥተው የሚተነት ነው በዛ ተበርኩዞ ነው።
ራሂል ካለም አቀፍ የእግር ኳስ ተቋማት አብዛኞቹ የአር ኤንድ ዲ ግሩፕ ተምበኞች ናቸው ትላለች።
በአመት እኛ ወደ 37 ሊግ ኢንተርናሽናሊ ኮሌክት እናረጋለን። ተጠቃሚዎቹ እንደ ማንቸስተር ዩናይትድ እንደ ባርሴሎና አያክስ አምስተርዳም በሀገር ደረጃ ደግሞ አሜሪካ ለምሳሌ MLS Major League Soccer ደረጃ ማመጣት አሁንም አክቹሊ የወጣቶችን እንዳለ ሊግ እንተናለን። ቻይና ደግሞ እንደ እንትን በፌዴሬሽን ደረጃ ደግሞ በዚህ ሌቭል ያሉ እንትኖች ካናዳ ቫንኩቨር ሆላንድ ሀገር ኦልሞስት ሁሉም ክለቦች ይጠቀማሉ የኛን እንትን።
ከ10 አመት በላይ በቴክኖሎጂና በዳታ ትንታኔ ልምድ ያለው ተቋማ ባለፉት 2 አመታት ሼር የተሰኘ መርሃ ግብርን በመቅረጽ ከአነስተኛና ጥቃቅን የንግድ ተቋማት ጋር የተለያዩ በመረጃ የተደገፉ የአቅም ግንባታ ስልጠናዎችን ሊሰጥ በሚችልባቸው ጉዳዮች ላይ መሰረት ሲጥል መቆየቱን የምትገልጸው ራሂል በአሁን ሰዓት 250 የሚደርሱ አነስተኛና ጥቃቅን ተቋማትን ለማገዝ እንዲሁም የኦንላይን ስልጠናዎችን ለመስጠት ድርጅታቸው ዝግጅቱን መጨረስ ራሱን ተገልጻለች።
በፊት ሁሉ ነገር ሰው ኦፊስ ይመጣል ይሰለጥናል። አሁን ግን ምን አደረገን ሼር የሚባል ፕላትፎርም ላውንች አደረገን። ቀስ ብለን በባክግራውንድ እየሰራንበት ነው። ፕላትፎርሙ ሐሳቡ ምንድነው? አውቀትንና ኢትዮጵያ ላይ ድርጅቶችን የሚያገናኝ ፕላትፎርም ማለት ነው።
የአምስት ልጆች እናት የሆነችው ራሂል ቡን ኃላፊነትን የሚረዳ የተዳራ ጋር መልካም ወዳጆችና ስራ ማከፋፈል የስኬቷ ምሰሶች መሆናቸውን ትገልጻለች። በተጨማሪም በመጪዎቹ አመታት ከስፖርት ሌላ ጤናን በመሳሰሉ ዘርፎች ላይ የቴክኖሎጂ ልምዷን በማስፋት ለመስራት እንዲሁም ደግሞ በውጭ ሀገራት የሚኖሩ ኢትዮጵያውያንና ትውልድ ኢትዮጵያውያን ሊሳተፉባቸው የሚችሏቸው የኢንቨስትመንት እድሎች ላይ የመስራት ህልም እንዳላትም አጋርታኛለች። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።
እድና መሰግናለሁ። ጋቢና ቪኦኤ ከአሜሪካ ድምጽ ይከተላል። በመቀጠል ደግሞ ወደ አስመራ እናቀናና የትግርኛ ቋንቋን ወደ እንግሊዝኛ ለመተርጎም የሚያስችል ፈጠራ ካስተዋወቁ ወጣቶች ጋር አጭር ቆይታ እናደርጋለን።
አምስቱ የትርጉም የኮምፒውተር መተግበሪያ ባለቤቶች ናኦድ ብርሃነ፣ ራሂል ሀብተ፣ ሜሮን ሀብተ ሚካኤል፣ ናትናኤል ካሳይና ሜሮን ሚካኤል ይባላሉ። ሜሮን ሚካኤል አሜሪካ ድምጽ እንደተናገረው የኮምፒውተር መተግበሪያ ማሽኑ የከፍተኛ ተቋም ትምህርታቸውን በ2015 ያጠናቀቁ ለመመረቅ የሰሩት ፕሮጀክት ግኝት ነው። የፕሮጀክት ሐሳቡን መነሻና ዋና ዓላማውን አስመልክቶ ሜሮን ሚካኤል ሲያስረዳ
ጂነስ ራዝነን ዳሉዝ ዳፋና ነገር ወይቶ አንድ ዓላማው
የትርጉም ሶፍትዌሩን የሰራንበት ዋና ዓላማ በትግርኛና እንግሊዝኛ ቋንቋዎች ተናጋሪዎች መካከል ያለውን ተግባቦት ለማቀላጠፍ በትርጉም ስራ ሂደት ያለውን ያለመረዳዳት እንቅፋትና ጫና ለመቅረፍ ነው። ለፈጠራ ስራው የተነሳሳነውም በውጭ ለሚኖሩ ትውልድ ኤርትራውያንና ትግርኛን ለማወቅ ለሚፈልጉ ሌሎች ዜጎች በማስተማሪያነት እንዲያግዝ በማሰብ ነው። ይህ የትግርኛ ቋንቋን በዓለም አቀፍ ደረጃ ለማስተዋወቅ የራሱ አስተዋጽኦ አለው።
Thanks to all who have participated in our work.
ምስጋና ንሁሉ ስራህ ተሳትፎ።
ሶፍትዌሩ በሁለት መንገድ የቋንቋ ምለሳውን እንደሚሰራ ሜሮን ያብራራል።
አደም ቀጥታው ሐጅን ሐርመሊኤ
የመጀመሪያው ግጽ በተዘጋጀው ድምጽ መቅረጫ እንዲተረጎምልን የፈለግነው የእንግሊዝኛ አረፍተ ነገር በድምጽ ቅርጽ ለመተርጎም የሚያስችለን ነው። ሁለተኛው መንገድ ደግሞ በኮምፒውተሩ ላይ አስቀድሞ በእንግሊዝኛ ድምጽ ተቀርጾ ከተዘጋጀው ፋይል የፈለግነውን መርጠን ለመተርጎም በተዘጋጀው ግጽ ውስጥ በማስገባት ለመመለስ የሚያስችለን ነው።
ሌላው የፈጠራ ስራው ባለቤት ናኦድ ብርሃነ በበኩሉ ሶፍትዌሩ ያስገኛል ያላቸውን ልዩ ጠቀሜታዎች ይገልጻል።
زخنا حدا توريست ماتيو بس نيتيف
اگر گوبنیوچ که تقریبا تنگاری از زیگاگر اندیک با بیردال، اندافرد به این نه امبارسی به من ساستلو بوتاود، اندیوم بنگلزینیا بدم چیست که گاجیوم از آفوچین سندروچین تنتاویس آفوچین فیلموچین و در تقریبا لب ملص لمشو خلو تلک اگر گلوتی سدال.
تکنولوژی ولم جم مرغزه ایفای تدرکاو، اند اروپایانو آقاطاتر به ولتشی اسرات انجای آمتنهرت اندن برای میآوساون آورد، که گوگل درایف کتلو به سیماوی کانکوای تموکره کدامیسراندهانه عمل کتول.
كلمة جديدة صراحة كمينيرو.
كلام مثلنا برضو تكنولوجي إنجليزي يعني كجرن وين مدمسلة مترجم مجمع مريت فلقيهم قانقوا بس وفي مسفرنا سوفن وده دمس إما كير سوستي أسرع درجة مكتلنا برا. جوجل درايف جن بزي هادي تكنولوجي تذكرمو نكجرن بدمس كإنجليزي يا وده إسبانيش بكت فهم كير سرع يفارجوال. ينيا جيني دعمو كجوجل درايف كتلو بتمس أساسي منجد بليلاو قانقوا يتسرع هلا تنيو متكبريانو. بس ما يكو قانقوا يتسرع كلامي متكبري ماشين مهونم يتلي يارجوال.
ده عينه توي ترجم متغبر ملكي مسفرت 50 نا كزي بلاي نطب اندهونه ناود يتكسال بجوجل يتموكرو ماشين ل 1000 ساعات بتدرجلت يمالما مدسرا 40 ك 50 يونه وطيت سيسات انسو يسروتن ماشين جن ل 30 ساعات بتشا بمالما مد اندي عرفته نغرو مرزمنا ماطر ك 28 اسك 30 بهونه وطيت يمترغم اقم اندالو لمارغاغت اندچالو گلصوال በቀጣይም የተለያዩ ዳታዎችን በማዘጋጀትና ለተጨማሪ ሰዓታት በማለማመድ የተሻለ ውጤት እንደሚያስገኙ ያሁኑ ስራቸው ብርታት እንደሰጣቸውና ተስፋም እንዳሳደረባቸው የቴክኖሎጂው ባለቤቶች ያመለክታሉ። ከቴክኖሎጂው አዲስነት የተነሳ በፕሮጀክቱ ትግበራ ሂደት በቂ መረጃ ለማግኘት ብዙ እንደተቸገሩ ባለፈጠራዎቹ ያስታውሳሉ። በእንግሊዝኛና በትግርኛ ቋንቋዎች አስቀድሞ በድምጽ የተቀረጸ ዳታ ውስንነት ደካማ የኢንተርኔት ይዝና ተፈላጊው የቅመራ አቅም ያለው የዘመናዊ ኮምፒውተር አጥራት የሥራቸው ዋና ማነቆዎች እንደነበሩ ዘርዝረዋል። እነዚህም ተግዳሮቶች የመተግበሪያ ማሽኑን በተፈለገው ልክ ለማለማመድ ብርቱ ጫና ቢያሳድሩባቸው የራሳቸውን ዳታ በድምጽና በጽሑፍ የማዘጋጀት ከባድ ፈተና ውስጥ አልፈው የቴክኖሎጂ ውጤታቸውን እውን ለማድረግ እንደበቁ ተናግረዋል። አሁን የኮምፒውተር መተግበሪያ ማሽኑ አንድ ተሰርቷልና በልዩ ልዩ ቋንቋዎች የተዘጋጀ ዳታ በመስጠት ለትርጉም ስራ ማዋል እንደሚቻል የቴክኖሎጂው ባለቤቶች ይናገራሉ። በይቀጥላልም በሞባይል ሶፍትዌር መልክ በማዘጋጀት ለአጠቃቀም ቀላል እንዲሆንና ከትግርኛ በተጨማሪ ለሌሎችም ሴማዊ ቋንቋዎች የትርጉም ስራ እንዲያገለግል የማድረግ እቅድ እንዳላቸው የፈጠራ ባለቤቶቹ አመልክተዋል። ለአሜሪካ ድምጽ ራዲዮ ብርሃነ በርሀ አስመራ።
ባንና መሰግናለን። በአሁን ወቅት ከ1.7 ሚሊዮን በላይ የኤሌክትሪክ መኪናዎች ካሊፎርኒያ ውስጥ ይሽከረከራሉ። ሆኖም በዩናይትድ ስቴትስ ትልቁ የኤሌክትሪክ መኪና ገበያ በሚገኝበት ግዛት የሚኖሩ አሽከርካሪዎች ባትሪ ለመሙላት የሚያግዟቸው ስፍራዎች ማነሳቸው ለችግር እንደዳረጓቸው እየተናገሩ ነው። የአሜሪካ ድምጽ አንጀሊና ባግዳሳሪያ ነደረሰንችንን ዘገባ ስመኝሽ ቆየ እንደሚከተለው አቀናብራለች።
በካሊፎርኒያ ግዛት በሚገኘው ሎስ አንጀለስ ከተማ ውስጥ የሚኖረው ፖል ዊሊያምስ የኤሌክትሪክ መኪናውን የገዛው ከሁለት ወራት በፊት ነው።
This car has been fantastic. It's
መኪናው በተወሰኑ ምክንያቶች ድንቅ ነው። በተለይ ለነዳጅ የሚወጣ ዋጋና ከአካባቢው ብክለት አንጻር የተሻለ ነው።
መኪናው የተሞላው ባትሪ ሲያልቅ ግን የዊሊያም ጉጉት አብሮ ይቀንሳል። ምክንያቱም እሱ እንደሚለው ባትሪውን ለመሙላት ትዕግስትና ጊዜ ይጠይቃል።
ይሄ
ባትሪ መሙያ ስፍራ እንደሚሰራ ነው የሚያሳየው። ነገር ግን ሲሰካ ራሱን መኪናው ላይ ይቆልፍና መልሶ ለመንቀል በጣም ያስቸግራል። ስለዚህ መንቀሳቀስ አይቻልም።
ሌላው የሎስ አንጀለስ ከተማ ነዋሪ ባባክ ሻፈርም የኤሌክትሪክ መኪና መጠቀም ከጀመረ ወዲህ ባትሪ ለመሙላት ያጋጠመውን ችግር እንዲህ ይገልጻል።
ይህን መኪና ላለፉት 3 አመታት ተጠቅሜበታለሁ። ባትሪውን መሙላትም ቀላል ነበር። እንደመጣን ወዲያው ሰክተን ባትሪውን ሞላለን። አሁን ግን እጅግ በጣም አስቸጋሪ እየሆነ ነው። አንደኛ በቂ ባትሪ መሙያ ስፍራዎች የሉም። አንዳንዴ ደግሞ ከ3 ባትሪ መሙያ ጣቢያዎች ሁለቱ አይሰሩም። ስለዚህ ተራችን ደርሶ መኪናውን ባትሪ ለመሙላት 2 ሰዓት መጠበቅ ይኖርብናል።
የአሜሪካ ቮልስዋገን አምራች ኩባንያ ሰዎች ኤሌክትሪክ መኪናዎችን እንዲጠቀሙ ለማበረታታት ለሶስት አመታት ነፃና ፈጣን የባትሪ ሙሌት አገልግሎት ይሰጣል። እንደ BMW ፖርሽ እና መርሴዲስ የመሳሰሉ ሌሎች ግዙፍ የመኪና አምራች ኩባንያዎችም ተመሳሳይ አገልግሎት እየሰጡ ነው። በርካታ ሰዎች ታዲያ መኪናቸውን ወደ ኤሌክትሪክ እየቀየሩ ቢሆንም አሁን ችግሩ ግዛቱ በቂ የኃይል መሙያ ጣቢያዎች የሌሉት መሆኑ ነው። በዚህ ችግር የተማረሩት ሌላው የሎስ አንጀለስ ከተማ ነዋሪ ሮቢክ ዴላኒያን ናቸው።
መጀመሪያ ላይ ደስ ሲል ነበር። በጣም የሚያምር ምቹ መኪና ነው። በዚያ ላይ ለሁለት አመት ነፃ የባትሪ ሙሌት አገልግሎት ይሰጣል። በ30 ደቂቃ ውስጥ በፍጥነት ይሞላል። ነገር ግን ችግሩ እነዚያ የኃይል መሙያ ጣቢያዎች በሰዓት 150 ኪሎዋት እንደሚሞሉ ያሳያሉ። ነገር ግን በትክክል በሰዓት የሚሞሉት 25 ኪሎዋት ብቻ ነው። ስለዚህ ባትሪውን ለመሙላት 2 ሰዓት መጠበቅ አለብኝ። ይሄን ባውቅ ኖሮ መኪናውን አልገዛውም ነበር።
ካሊፎርኒያ ወደ 41000 የሚጠጉ የህዝብ የኤሌክትሪክ ተሽከርካሪ ኃይል መሙያዎች አሏት ሲሆን ይህም በሀገሪቱ ከፍተኛው ነው። ቁጥሩ ከፍተኛ ቢመስልም ግን ባለሙያዎች እንደሚሉት የካሊፎርኒያ ነዋሪዎች ግዛቱ የኃይል መሙያዎችን ማዘጋጀት ከሚችለው አቅም በላይ በፍጥነት የኤሌክትሪክ መኪናዎችን እየገዙ ነው። በሎስ አንጀለስ የሚገኘው ካሊፎርኒያ ዩኒቨርሲቲ ውስጥ መምህር የሆኑት ዲፖክ ራጃጎፖል የኤሌክትሪክ መኪናዎች በካሊፎርኒያ ውስጥ በከፍተኛ መጠን ጥቅም ላይ የዋሉበትን ምክንያት ያስረዳሉ።
ካሊፎርኒያ የኤሌክትሪክ መኪናዎችን በመጠቀም ከሀገሪቱ ቀዳሚ የሆነችው በሶስት ምክንያቶች ነው። አንደኛው ጠንካራ የፌደራል ታክስ ስርዓት መኖሩ ነው። ሁለተኛው ሰዎች ለአካባቢ ጥበቃ ያላቸው አመለካከት እያደገ ሄዷል። ሶስተኛ ደግሞ የነዳጅ ዋጋ ነው።
የዩናይትድ ስቴትስ ፌደራል ባለስልጣናት እንደ አውሮፓውያን አቆጣጠር በ2030 በመላ ሀገሪቱ 500,000 የኃይል መሙያ ጣቢያዎች እንዲተከሉ ይፈልጋሉ። በአሁኑ ወቅት አሜሪካ 180,000 ጣቢያዎች አሏት ሲሆን የብሔራዊ ታዳሽ ኃይል ቤተ ሙከራ ተመራማሪዎች ግን የኤሌክትሪክ መኪና ተጠቃሚዎችን ፍላጎት ለማሟላት ከ1,000,000 በላይ የኃይል መሙያ ጣቢያዎች እንደሚያስፈልጉ ያምናሉ። ካርሊን ኩለን መሬትንና ቀዝቅዝ የተሰኘው ተቋም ዋና ዳይሬክተር ናቸው።
አሁን ያለን ከሚያስፈልገን 25% ብቻ የሚሆነው ነው። ምናልባትም ከዛም ሊያንስ ይችላል።
እንደ አውሮፓውያን አቆጣጠር በ2023 መጨረሻ የኤሌክትሪክ መኪና አምራች የሆነው ተስላ ከፌደራል መንግስት ጋር በመተባበር ለሁሉም የኤሌክትሪክ ተሽከርካሪዎች የሚያገለግሉ የኃይል መሙያ ጣቢያዎች እንደሚከፍት አስታውቆ ነበር። ሌሎች የመኪና አምራቾችም ወደፊት የተስላን ደረጃ እንደሚከተሉ አስታውቀዋል። ይህ ከሆነ ተጨማሪ የባትሪ ኃይል መሙያ ጣቢያዎች ለኤሌክትሪክ መኪና አሽከርካሪዎች ተደራሽ ይሆናሉ። በአንጀሊና ባግዳሳሪያን ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ስመኝሽን አመሰግናለሁ። በብሔራዊ ቡድናቸው አቋም የተቆጡ ጋናውያን የተቃውሞ ሰልፍ ከሰሞኑ አድርገዋል። እሱን የተመለከተውን የሮይተርስን ዘገባ ባጭሩ እናሰማችሁ። በዛሬው ዕለት በመቶዎች የሚቆጠሩ የጋና የእግር ኳስ አፍቃሪያን ቡድናቸው በአፍሪካ ሀገራት ዋንጫ ላይ ባሳየው ተስፋ አስቆራጭ ብቃት የተሰማቸውን ቁጣ ለማሳየት በመዲናዋ አክራ ጎዳናዎች ላይ ሰልፍ ወጥተዋል። የደጋፊዎችን ቁጣ ያቀጣጠለው ጉዳይ በአይቬሪ ኮስት አዘጋጅነት ከተደረገው ውድድር ጋና ባልተጠበቀ ጊዜ መባረሯ ነው። ዩሱፍ መሐመድ ቁጣቸውን ለማሳየት ወደ ጎዳና ከወጡት ኳስ አፍቃሪያን መካከል አንዱ ነው።
ቀደም ባለው ጊዜ አንድ አገር የጋናን ቡድን ለመግጠም ከፈለገ በውድድሩ በእጅጉ ጠንካራ ከሆነ ቡድን ጋር እንደሚገጥም ያውቀዋል። ዛሬ ግን እንደዚህ አይደለም። የስፖርቱን ጉዳይ በደንብ እያስተዳደሩት አይደለም።
ቡድኑ በጊዜው ከውድድሩ መሰናበቱ ቁጣ ከመቀስቀሱ በተጨማሪ በሀገሪቱ ውስጥ እግር ኳስ ያለበትን ደረጃም አሳሳቢ አድርጎታል። መሐሙድ ራሻድ ሌላኛው ተቃዋሚ ሰልፈኛ ነው።
ጋና ውስጥ ስፖርት እያሽቆለቆለ ይገኛል። ጋና ወትሮ የምትታወቀው በእግር ኳስ ሀገርነቷ ነው። አሁን ያ ተቀይሯል። እዚህ የተገኘ ነው የስፖርቱን ዘርፍ ትክክለኛ ሰዎችን አምጥተው እንዲያስረክቡ አመራሮችን ለመጠየቅ ነው።
አዋሱ የተባለው በሰልፉ ላይ የተሳተፈ ሌላ ወጣት በበኩሉ ባለስልጣናት ለኳስ አፍቃሪያን ቅሬታ እልባት መስጠትና የእርምት እርምጃ መውሰድ እንዳለባቸው አጽንኦት ሰጥተዋል።
ጨዋታው እኛ ባለምነው አቅጣጫ እየተጓዘ ባለመሆኑ ተኝተው ከሆነ እንዲነቁ ጫዋታችን ዳግም ነፍስ እንዲዘራ ትክክለኛውን ነገር እንዲያደርጉ ቅሬታችንን ለባለስልጣናት አሳይተናል።
ሰልፈኞቹ ብሔራዊ የእግር ኳስ ፖሊሲ እንዲወጣ፣ በታዳጊ እግር ኳስ መርሃ ግብሮች ላይ ተጨማሪ መዋለ ንዋይ እንዲፈስ፣ በአገር ውስጥ ሊጎች ላይ ማሻሻያዎች እንዲደረግም ጠይቀዋል። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። መልካም ምሽት ይሁንላችሁ። የሳምንት ሰብለት